ይህ የምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በተከበበ ከተማ የሚያስደንቅ ምህረቱን በኔ የገለጠ እግዚአብሔር ይመስገን። እኔ ስካይን ፊት ተጣልኩ፣ በድንጋጤ አልኩ። አንተ ግን ወደ አንተ በጮክ ጊዜ የልመናዬን ቃል ሰማኸኝ አለ ባሪያው የእግዚአብሔር ልጅ ዳዊት። አዎ፣ እንደ ልቤ የተባለለት ዳዊት። እኔና እናንተስ ወገኖቼ ምናልባት በአንድና በሁለት ምክንያቶች ተከበን፣ ምናልባት በአንድና በሁለት በሌላ በተለያዩ እኛ በማናቃቸው ነገር ውስጥ ገብተን እግዚአብሔር ወይ መንገዱ ወዴት ነው በማለት ቆዝመን ተክዘን ልንሆን እንችላለን። እግዚአብሔር ግን አዎ፣ ወደ እርሱ በጨውንበት ጊዜ የልመናችንን ቃል ይሰማል። ስለዚህም እኔና እናንተም እግዚአብሔር የኛ ልመና ባደመጠና በሰማ ጊዜ፣ አንተ ግን ወደ አንተ በጮኩ ጊዜ የልመናዬን ቃል ሰማኸኝ ባሪያው ዳዊት እንዳለ ይህንን እውነት መመስከር መቻል አለብን። እግዚአብሔር የነገውን ጨለማችንን ያበራል። በዚህ ደስ ልንሰኝ ይገባናል። እግዚአብሔር የተመሰገነ ይሁን። እንደምናመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ፣ ዛሬም ተከታታዩን የሁለተኛን ሳሙኤል መጽሐፍ ጥናታችንን ከምዕራፍ 6 ቁጥር 5 እስከ ምዕራፍ 7 ቁጥር 6 ድረስ አብረን እንቀጥላለን። እስቲ በማስቀደም እንደ ወትሮ ሁሉ ዝማሬን ጋብዛችኋለን።
ሲያጠፉትናዳል ያፍኖች ብሳል ገና በኛ ወንጌል ዓለም ይለወጣል። ገና በኛ ወንጌል ዓለም ይለወጣል። ሲያጠፉትናዳል ሲያፍኖች ብሳል ገና በኛ ወንጌል ዓለም ይለወጣል። ገና በኛ ወንጌል ዓለም ይለወጣል። የጠላትን ወጥመድ አክሽፎ እዚህ ደርሷል ወንጌል አሸንፎ። አይገታም እንዲህ ባጭሩ ሳይተራዬ ዓለም አሰሩ ሳይተራዬ ዓለም አሰሩ። ያጠፉት ይነዳል ያፍኑት ይብሳል ገና በኛ ወንጌል ዓለም ይለወጣል። ገና በኛ ወንጌል ዓለም ይለወጣል። ያጠፉት ይነዳል ያፍኑት ይብሳል ገና በኛ ወንጌል ዓለም ይለወጣል። ገና በኛ ወንጌል ዓለም ይለወጣል። ነጋሪት ከበሯል ተመታ ኢየሱስ ዓለምን ሲረታ በእርምጃው ለተከተሉት ታውቋል ወንጌላችን ብርታቱ ታውቋል ወንጌላችን ብርታቱ። ሲያጠፉት ይነዳል ሲያፍኑት ይብሳል ገና በኛ ወንጌል ዓለም ይለወጣል። ገና በኛ ወንጌል ዓለም ይለወጣል። ሲያጠፉት ይነዳል ሲያፍኑት ይብሳል ገና በኛ ወንጌል ዓለም ይለወጣል። ገና በኛ ወንጌል ዓለም ይለወጣል።
አዎ፣ እውነት ነው። በእኛ ወንጌል የሰይጣን ምሽግ ሁሉ እየፈራረሰ ዓለምን ሁሉ እያዳረሰ ምርኮንን ማርካለን። እውነት አይደለም እንዴ? እግዚአብሔር የተመሰገነ ይሁን። ዘማሪውንም ደረጀ ከበደን እግዚአብሔር አብዝቶ ይባርከው። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ ስለ ድንቅ ቃልህ እጅግ አድርገን እናመሰግናለን። እነሆ ከሰይጣን ግዞትና ስራት ሁሉ እኛን ሰብስበህ ለዚህች ዕለትና ለዚህች ቀን እንድንበቃ ታላቁን የምሥራቹን ወንጌል ነጋሪዎችና መስካሪዎች አድርገህም ደግሞ ስለ ሸላለምከንና ስለ ሾምከን እንዲሁ እግዚአብሔር ሆይ እናመሰግንሃለን። አቤቱ ጌታችን ሆይ ጆሮቻችን መልካምን ነገር ሰሙ። በዓለም ውስጥ ብዙ ድምፆች አሉ፣ ብዙ የሚነገሩ ነገሮች አሉ። ያንተን ወንጌል የሚሰማ ልብን ስለ ሰጠህን እጅግ አድርገን እናመሰግንሃለን። እዚህች ምሽት ደግሞ እንደ አባትነትህ ልማድ በመካከላችን ተገኝተ ቃልህን ባርክልን። ለእኔም ይህንንም መልእክት ለሚያዳምጡ ወገኖቼ እግዚአብሔር ሆይ ባርኮትህ ከጸባወትህ ወደ እኛ ይፍሰስ። እያንዳንዳችንን ድካማችንን እንድትረዳን እንለምናሃለን። ይህንን ሁሉ ስለምታደርግ ደግሞ እጅግ አድርገን እናመሰግናሃለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያው ስም ስትል አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ታስታውሱ እንደሆነ ከምዕራፍ 5 ዳዊት በመላው እስራኤል ላይ መንገሱን አለፍ ብለን ደግሞ ከምዕራፍ 6 ዳዊት ታቦቱን ወደ ኢየሩሳሌም በቅንነት ተነሳስቶ በተሳሳተ መንገድ ለመመለስ መሞከሩን በስፋት ተመልክተናል። በመጨረሻም ላይ ዳዊት ስህተትን የሰራው እዚህ ላይ ነበር ብለናል። እግዚአብሔር ታቦቱም ሆነ የማደሪያው ድንኳን ከቦታ ቦታ እንዴት እንደሚንቀሳቀስ ትእዛዝንና ሥርዓትን ለዚህ ሕዝብ ሰጥቶ ነበር። ዳዊት ግን ይህንን አልተከተለም ብለን መጨረሻ ላይ ስለዚህ ዳዊት ታቦቱን ለማምጣት ሲሄድ የተከተለው መንገድ ስህተት ነበረበት። ታቦቱ የተሰራው ሰው እንዲሸከመው ተደርጎ ነው። እግዚአብሔርም ያዘዘው የሌዊ ልጆች በትከሻቸው ላይ እንዲሸከሙት ነው። ዳዊት ግን ይህንን ትእዛዝ አልተከተለም ብለን ፕሮግራማችንን መደምደማችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን የዚህኑ ቀጣይ ክፍል አብረን እንመለከታለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ሳሙኤል ምዕራፍ 6 ቁጥር 5 ዳዊትና የእስራኤልም ቤት ሁሉ በቅኔና በበገና በመሰንቆም በከበሮም በነጋሪትና በጸናጽል በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር ይላል። ዳዊት ወዳጆቼ ሁላችንም እንደምናውቀው ዘማሪ ነው። ታቦቱንም ለማምጣት በሄደበት ጊዜ የሙዚቃ ሰዎችንና መሳሪያዎችን ይዞ ሄዶ ነበር። ወደ ናኮንም አውድማ በደረሱ ጊዜ ከቁጥር 6 እስከ 7 ያለውን ተመልከቱ። በሬዎቹ ይፋንኑ ነበርና ወዛጁን ዘርግቶ የእግዚአብሔርን ታቦት ያዘ። እግዚአብሔርም ቁጣ በወዛ ላይ ነደደ። እግዚአብሔርም ስለ ድፍረቱ በዚያው ቀሰፈው፣ በእግዚአብሔርም ታቦት አጠገብ በዚያው ሞተ ይለናል። እዚህ ላይ የሚያሳዝን ነገር ነው የተፈጸመው። ታቦቱ በሰረገላው ላይ ነበር። በሬዎቹም ስለፋነኑ ታቦቱን ሊጥሉት ደረሱ። ወዛም እንዳይወርቅ በመስጋት ድንገት ታቦቱን በእጁ ደገፈ ወይም ደግሞ ነካ። ይህም የእግዚአብሔርን ቁጣ ቀሰቀሰው። ስለ ድፍረቱም እግዚአብሔር ቀሰፈው። በታቦቱም ማጠገብ ወደቀና ሞተ። የወዛ መሞት በዳዊት ላይ ተጽዕኖን አሳደረ። ስለዚህም ታቦቱን በጌት ሰው በአቢዳራ ቤት ተወው። በወዛ መሞት ምክንያት ዳዊት አዘነ፣ እግዚአብሔርንም ፈራ። ስለዚህም ይህ ታቦት ወደ እኔ ዘንድ ሊመጣ አይገባም ብሎ ወሰነ። እግዚአብሔርም ወዛን ስለሰበረው ዳዊት አዘነ። እስከ ዛሬም ድረስ የዚያ ስፍራ ስም የወዛ ስብራት ተብሎ ተጠራ። በዚያም ቀን ዳዊት እግዚአብሔርን ፈራና የእግዚአብሔር ታቦት ወደ እኔ እንዴት ይመጣል አለ ይላል። እኔና እናንተ ወገኖቼ እግዚአብሔርን በሚገባ መፍራት አለብን። መዝሙር 111 ቁጥር 10 የጥበብ መጀመሪያ እግዚአብሔርን መፍራት ነው ይለናል። እግዚአብሔር ፈራጅ መሆኑን ዛሬ ብዙ ሰዎች ሊያውቁ ይገባል። እግዚአብሔር ፍቅር ነው፣ የፍቅር አምላክ ነው፣ ፍቅር ብቻ ነው የሚለውን ስሰማ እኔ በትንሹም ቢሆን እፈራለሁ ወዳጆቼ። በእርግጥ እግዚአብሔር ፍቅር ነው። ነገር ግን በኃጢአት መጓዝን ብትወዱ ጀርባችሁንም ብትሰጡት እንደ ጠፋችሁ በሚገባ ያን ጊዜ ይወቁ። ከዚህም ፍርድ የምንወጣበት መንገድ የለንም። እንከተል ብንልም ሌላ አማራጭ የለንም። ዮሐንስ ምዕራፍ 14 ቁጥር 6 እኔ መንገድም እውነትም ሕይወትም ነኝ፣ ከእኔ በስተቀር ወደ አብ የሚቀርብ የለም ይላል። ኢየሱስ ክርስቶስ የተናገረን እውነት የሆነውን ቃል ነው። ልንፈራውና አድርጉ ያለንን ልናደርግ ይገባናል። ዳዊት በዚያን ቀን በመፍራቱ የእግዚአብሔር ታቦት እንዴት ወደ እኔ ይመጣል ሲል ጠየቀ። ከቁጥር 10 እስከ 12 ያለውን ስፍራ አለፍ ብላችሁ በኋላ ተመልከቱ። ዳዊት ታቦቱን ወደ ራሱ ከተማ ለማምጣት ወሰነ። በዚህ ክፍል መሰረት ማለት ነው። አሁን ታቦቱ እንዴት እንደሚጓጓዝ ተምሮ ይሆንን? እንዴትስ አድርጎ ወደ ከተማው አምጥቶት ይሆን? በካህናት ትከሻ ላይ አድርጎ ነው አሁን ያመጣው። የእግዚአብሔርንም ታቦት የተሸከሙ 6 እርምጃ በሄዱ ጊዜ አንድ በሬና አንድ ፍሪዳ ሰዋ። ዳዊትም በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበር። ዳዊትም የበፍታ ኤፉድ ለብሶ ነበር። ዳዊትና የእስራኤልም ቤት ሁሉ ኦ እያሉ ቀንደ መለከትም እየነፉ የእግዚአብሔርን ታቦት አመጡት የሚልን ቃል ደግሞ ከቁጥር 13 እስከ 15 ባለው ስፍራ ላይ እናነባለን። ዳዊት ወገኖቼ ለእግዚአብሔር ክብር በዘፈነና በደነሰ ጊዜ ወይም ደግሞ በጨፈረ ጊዜ ብዙ አይኖች እንዳዩ ታውቃለህ። ነገር ግን ይህንን የዳዊት መልካም ድርጊት የዘገበው የእግዚአብሔር ቃል ብቻ ነው። ዳዊት የዘፈነውና የጨፈረው በእግዚአብሔር ፊት በአምልኮ ውስጥ ሆኖ ነበር። በእግዚአብሔር ፊት በአምልኮ መንፈስ ሆኖ ነው። እንደ ዳዊት ከእግዚአብሔር ጋር በፍቅር የተጣመረ ሰው አላየውም እኔ። ዳዊት በእግዚአብሔር ፊት ደስተኛ ነበር፣ ሙሉ ደስተኛ ነበር። ወዳጆቼ ዛሬ ብዙ ሰዎች በእግዚአብሔር ፊት ሆኖ ሲዘምሩና ሲያሸበሽቡ እግዚአብሔርንም ሲያመሰግኑ እመለከታለሁ። ነገር ግን ዝማሪያቸውንና ሽብሸባቸውን ለጌታ በሚያቀርቡበት ጊዜ ሁሉም አኩርፈውና ፊታቸውን አስረዝመው ነው። ወገኖቼ እግዚአብሔር እንዲህ አይነቱን አምልኮ አይወድም። እርሱ ወደሚገኝበት ስፍራ መምጣት ያለብን በደስታ ነው። ዳዊት ይህንን እንዳደረገ እርግጠኛ ልትሆኑ ይገባል። በቃ አሁን አለፍ ብለን ከቁጥር 15 እስከ 16 ያለውን ደግሞ እንመልከት። ዳዊትና የእስራኤልም ቤት ሁሉ ሆ እያሉ ቀንደ መለከትም እየነፉ የእግዚአብሔርን ታቦት አመጡ። የእግዚአብሔርም ታቦት ወደ ዳዊት ከተማ በገባ ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሡም ዳዊት በእግዚአብሔር ፊት ሲዘልና ሲዘፍን አየች፣ በልቧም ናቀችው ይላል። እንግዲህ ተመልከቱ፣ ሜልኮል ማንንም በዚህ መልኩ ከእግዚአብሔር ጋር በፍቅር ተጣብቆ ማየትን አልፈለገችም። ስለዚህም ዳዊትን ናቀችው። ሜልኮል የዳዊት ሚስት እንደሆነች በሚገባ ታስታውሳላችሁ። ዳዊትንም በሚመለከት አመለካከቷም ይሁን አስተሳሰቧ ትንሽ ጠበቅ ያለ ነው። እርሷ ማየት የምትፈልገው ዳዊት የጦር ልብሱን የለበሰ ጀግና ሆኖ ወይም የንግስና ልብሱን ለብሶና ዘውዱን ደፍቶ በትረ መንግስቱን ጨብጦ በዙፋኑ ላይ የሚቀመጠውን ነው እንጂ በእግዚአብሔር ታቦት ፊት ከዘማሪዎች፣ ከካህናቶች፣ ከሙዚቃ መሳሪያ ተጫዋቾችና ከሕዝቡ ጋር ራሱን ጥሎ የሚዘፍን የሚያሸበሽብና ሆያለ የሚዘልን ዳዊትን አልነበረም። ዳዊት ግን በእግዚአብሔር ፊት ክብሩን የጣለ ራሱን ያዋረደ ታላቅ ሰው ነበረ። ቁጥር 17 እንመልከት። የእግዚአብሔርንም ታቦት አገቡ፣ ዳዊትም በተከለለት ድንኳን ውስጥ በስፍራው አኖሩት። ዳዊትም የሚቃጠልና የደህንነት መስዋዕትን በእግዚአብሔር ፊት አሳረገ ይላል። ይህ የሚቃጠል መስዋዕት የሚያሳየን ሰው የሆነውን ክርስቶስን ነው። አስተዋላችሁ? ይህ በዚህ ክፍል የተጠቀሰው የሚቃጠል መስዋዕት የሚያሳየን ሰው የሆነውን ክርስቶስ ነው። የደህንነቱ መስዋዕት የሚያመለክተን ክርስቶስ በመስቀሉ ላይ ባፈሰሰው ደሙ የተገኘውን ሰላምና ደህንነትን ነው። ልድገምላችሁ፣ የደህንነቱ መስዋዕት የሚያመለክተን ክርስቶስ በመስቀሉ ላይ ባፈሰሰው ደሙ የተገኘውን ሰላምና ደህንነትን ነው። እነዚህ መስዋዕቶች በእግዚአብሔርና በዳዊት መካከል ያለውን ድንቅ የሆነን ግንኙነትና ኅብረትን ነው የሚያሳዩ። ቁጥር 20 ደግሞ እንዲህ ይነበባል። ዳዊትም ቤተሰቡን ሊመርቅ ተመለሰ። የሳኦልም ልጅ ሜልኮል ዳዊትን ለመቀበል ወጣችና ምናምንቴዎች እርቃናቸውን እንደሚገልጡ የእስራኤል ንጉሥ በባሪያዎቹ ቆነጃጅት ፊት እርቃኑን በመግለጡ ምንኛ የተከበረ ነው አለችው። ዳዊት እርቃኑን ነበር ማለት የንግሥናውን ልብስ አውልቆ ጥሎ ከሕዝቡ ጋር መመሳሰሉን ለማመልከት ነው። ታቦቱ ወደ ዳዊት ከተማ ስለመጣ በደስታ ከሕዝቡ ጋር ተቀላቅሎ እግዚአብሔርን ያመሰግን ነበር። ሜልኮል ሚስቱ ደግሞ ይህንን ድርጊቱን አልወደደችለትም። ሲያመልክ ክብሩን ጠብቆ እንዲያመልክ ነበር የፈለገችው። እንደዚህ አይነት ሰዎችን ዳዊት እንደ ፈራቸው ሁሉ እኔም እፈራቸዋለሁ። ለእግዚአብሔር የምናደርገውን መስጠት የሚወቅሱና የሚነቅፉ ከሆነ አብዝተን ልንፈራቸው ይገባናል። ዳዊትም ሜልኮልን በእግዚአብሔር ፊት ዘፍኛለሁ፣ በእግዚአብሔር ሕዝብ በእስራኤል ላይ አለቃ ሆነ ዘንድ ከአባትሽና ከቤቱ ሁሉ ይልቅ የመረጠኝ እግዚአብሔር የተባረከ ይሁን፣ ስለዚህም በእግዚአብሔር ፊት እጫወታለሁ ሲል ለሚስቱ መለሰላት። ዳዊትም እግዚአብሔር ስለመረጠኝ በደስታ በፊቱ ዘምራለሁ አላት። ቁጥር 21ን ይመለከቷል። አሁንም ከሆንኩት ይልቅ የተናቅሁ ሆናለሁ፣ በዓይንሽም እዋረዳለሁ፣ ነገር ግን በተናገርሽው ቆነጃጅት ዘንድ እከብራለሁ አላት። የሳኦልም ልጅ ሜልኮል እስከ ሞተችበት ቀን ድረስ ልጅ አልወለደችም የሚልን ቃል ደግሞ በቁጥር 22 ላይ እንመለከታለን። ወገኖቼ የበለጠ ራሴን አዋርዳለሁ ሲል ዳዊት ለሚስቱ ለሜልኮል መለሰላት። ይህም ማለት አብዝቼ ራሴን በእግዚአብሔር ፊት ንቃለሁ፣ ተዋርጄም እርሱን ብቻ አመልካለሁ ማለቱ ነበር። በዚያም መለካከቷ ዳዊት ወደ ጎን ተዋት፣ ብዙም ወደ እርሷ አይገባም ነበር። ከዚህም የተነሳ ይመስላል እስከ ሞተችበት ቀን ድረስ ልጅ ያልወለደችው። በእርግጥ እንደምናየው ሜልኮል ዳዊት ለእግዚአብሔር ያለውን ፍቅርና አክብሮት አልተካፈለችም። አስተዋላችሁ? ሜልኮል ዳዊት ለእግዚአብሔር ያለውን ፍቅርና አክብሮት አልተካፈለችም፣ ለዚህም አልታደለችም። እንግዲህ በጌታ የተወደዳችሁ አድማጮች የዚህ ሁለተኛ ሳሙኤል ምዕራፍ 6 ጥናታችንን በዚህ ላይ እናበቃና በቀረን ጊዜ ደግሞ አሁን የምዕራፍ 7ን ትምህርት አብረን እንመለከታለን። በዚህ በሁለተኛ ሳሙኤል ምዕራፍ 7 ውስጥ በአብይነት የዳዊትን ቤት ለመስራት እግዚአብሔር የገባውን ቃል ኪዳን እንመለከታለን። አድማጮች ይህንን ምዕራፍ ታላቅ የሚያደርገው እግዚአብሔር ከዳዊት ጋር የገባው ቃል ኪዳን ነው። አስተዋላችሁ? ይህንን ምዕራፍ ታላቅ የሚያደርገው እግዚአብሔር ከዳዊት ጋር የገባው ቃል ኪዳን ነው። ዳዊት ለእግዚአብሔር ታቦት መኖሪያ ይሆን ዘንድ ቤትን ለመስራት በጣም ተመኘ። ናታንም ይህንኑ የዳዊት እቅድ መልካም እንደሆነ አስቦ ከዳዊት ጋር ተስማማ። እግዚአብሔር ለናታን ተገልጾለት ዳዊት የደም ሰው ስለሆነ የእግዚአብሔርን ማደሪያ ቤት መስራት እንደማይችል ነገረው፣ ከስህተቱ ማስተካከለው። ሆኖም እግዚአብሔር ይህንን ምኞቱን በመመልከትና ዋጋ በመስጠት የእርሱ ዘር ቤተ መቅደሱን እንደሚሠራ ነገረው። ከዘሩም የንጉሥና የነጋሲነት ዘር እንደማይጠፋ ቃል ገባለት። ይህም ቃል ኪዳን የሚያመለክተው ሰለሞንን ብቻ ሳይሆን ክርስቶስንና የዘላለም መንግሥቱን ነበር። እግዚአብሔርም ይህንን መንግሥት በቃለ መሐላ ነው ያጸናው። መዝሙር 89 ከቁጥር 34 እስከ 37 ያለውን በኋላ ተመልከቱ። መዝሙር 89 ከቁጥር 34 እስከ 37 ያለውን ስፍራ ይመለከቷል። ዳዊትም ከዘሩ ታላቅ የሆነ ከሰው ልጆች ሁሉ የላቀ ንጉሥ እንደሚነሳ ተረድቶት ነበር። ወገኖቼ ቃል ኪዳን ማለት ምን ማለት እንደሆነ ካልተረዳን ከዚህ ነጥብ ተነስተን ነቢያት የተናገሩትን መቀበልም ሆነ ማመን ይከብደናል። ሁለተኛ ሳሙኤል ምዕራፍ 7 ከብሉይ ኪዳን መጻሕፍት ውስጥ አብዝተን ትኩረት ልንሰጠው የሚገባ ክፍል ነው። አስተዋላችሁ? ሁለተኛ ሳሙኤል ምዕራፍ 7 ከብሉይ ኪዳን መጻሕፍቶች ውስጥ አብዝተን ትኩረት ልንሰጠው የሚገባ ክፍል ነው። አዲስ ኪዳን ምዕራፍን ስንጀምር የዳዊት ልጅ በማለት ስለ ኢየሱስ ክርስቶስ የዘር ሐረግ አመጣጥ ይነግረናል። ይህ የሚያሳየን እግዚአብሔር ለዳዊት በነቢያት የገባለትን ቃል ኪዳን እንዴት እንደፈጸመ ነው። መልአኩ ገብርኤል ለማርያም እንደተገለጸላት ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም ይላል። ሉቃስ 1 ከቁጥር 30 እስከ 33 ያለውን ይመለከቷል። እንደምትመለከቱት ወዳጆቼ እግዚአብሔር ለዳዊት የገባለትን ቃል ፈጽሟል። ጴጥሮስ በበዓለ ሃምሳ ቀን ከሁለተኛ ሳሙኤል ምዕራፍ 7 ጀምሮ ለተሰበሰበው ሕዝብ ሲሰብክ ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደ ሞተም እንደ ተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለ ሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር ማላ እንደ ማለለት ስላወቀ በማለት ይናገራል። ሐዋርያት ሥራ ምዕራፍ 2 ከቁጥር 29 እስከ 30 እንዲሁም አለፍ ብላችሁ ከቁጥር 34 እስከ 36 ያለውን ስፍራ ተመልከቱ። የሐዋርያት ሥራ ምዕራፍ 2 ከቁጥር 9 እስከ 30 ከቁጥር 34 እስከ 36 ያለውንም ተመልከቱ። ጴጥሮስ እግዚአብሔር አስቀድሞ ኢየሱስን ከዳዊት ዘር እንደሚያስነሳ እየጠቀሰ ተናገረ። ጳውሎስ በሮሜ መጽሐፍ ላይ ሲናገር ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ ነው ይላል። ሮሜ ምዕራፍ 1 ከቁጥር 1 እስከ 3 ያለውን ስፍራ ይመለከቷል። ሮሜ ምዕራፍ 1 ከቁጥር 1 እስከ 3 ያለውን ስፍራ ተመልከቱ። ይህ ከዳዊት ዘር የወጣው ኢየሱስ ክርስቶስ ነው። አስተዋላችሁ? ይህም ከዳዊት ዘር የመጣው ኢየሱስ ክርስቶስ ነው። አዲስ ኪዳን መልእክቱን የሚደመድመው ኢየሱስ ክርስቶስ የተናገረውን በመጥቀስ ነው። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንደሚመሰክርላችሁ መልአኬን ላክሁ ይላል። እኔ የዳዊት ሥርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። ራእይ 22 ቁጥር 16ን ተመልከቱ። ራእይ ምዕራፍ 22 ቁጥር 16ን ይመለከቷል። እንግዲህ ወገኖቼ እነዚህ ያነሳናቸው ነጥቦች ስለ ዳዊት ከተነገሩት 59 ጥቅሶች ውስጥ ጥቂቶቹ ናቸው። አድማጮቼ የብሉይ ኪዳን ነቢያት ስለ መንግሥት ሲያወሩ ምንጊዜም መልእክታቸውን የሚመሰርቱት እግዚአብሔር ለዳዊት በሁለተኛ ሳሙኤል ምዕራፍ 7 ላይ የሰጠውን ቃል ኪዳን በማውሳት ነው። እያንዳንዱን ነቢያት ወደ ኋላ መለስ ብለን ብናያቸው የመልእክታቸው ዋና ዓላማ እግዚአብሔር ለዳዊት የገባውን የዘላለም መንግሥት ቃል ኪዳንን መናገሩ ላይ ነው። እንግዲህ እግዚአብሔር የተናገረው መንግሥተ ሰማያት ለዳዊት ከሰጠው ዘላለማዊ መንግሥት የተለየው እምኑ ላይ ነው ትሉኝ ይሆናል። እስቲ ኤርምያስ የተናገረውን ቃል አብረን እንመልከት። እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሣል፣ ይከናወንለታልም፣ በምድርም ፍርድንና ጽድቅን ያደርጋል ይላል። ኤርምያስ ምዕራፍ 23 ቁጥር 5ን ይመለከቷል። ኤርምያስ ምዕራፍ 23 ቁጥር 5ን በኋላ ተመልከቱ። ይህ ዘላለማዊ መንግሥት ከዳዊት ዘር የሆነው የኢየሱስ ክርስቶስ መንግሥት ነው። እሱ በዙፋኑ ለዘላለም ይነግሣል። ወዳጆቼ በእርሱ የሚያምኑ ሁሉ አብረውት ይነግሣሉ። እግዚአብሔር ከዘላለም እስከ ዘላለም የተመሰገነ ይሁን። እንግዲህ ወገኖች የምዕራፍ 6 ጥናታችንን እዚህ ላይ እንገታና በቀረን ጊዜ ደግሞ የምዕራፍ 7ን ትምህርት አብረን እንመለከታለን። ምዕራፍ 7 የሚያመለክተን ቤተ መቅደሱን ለመገንባት የዳዊት ታላቅ ምኞትን እናያለን። በምዕራፍ 7 ውስጥ ቤተ መቅደሱን ለመገንባት የዳዊትን ታላቅ ምኞት እንመለከታለን ማለት ነው። እስቲ ከቁጥር 1 እስከ 3 ያለውን አብረን አንድ ላይ እንመልከት። እንዲህም ሆነ ንጉሡ በቤቱ በተቀመጠ ጊዜ፣ እግዚአብሔርም በዙሪያው ካሉት ጠላቶች ሁሉ ባሳረፈው ጊዜ ንጉሡ ነቢዩን ናታንን እኔ ከዝግባ በተሰራ ቤት ተቀምጫለሁ፣ የእግዚአብሔር ታቦት ግን በመጋረጆች ውስጥ እንደ ተቀመጠ እያለው። ናታንም ንጉሡን እግዚአብሔር ካንተ ጋር ነውና ሂድ፣ በልብህም ያለውን ሁሉ አድርግ አለው ይላል። ተመልከቱ ወገኖቼ፣ እስቲ ይህንን አባባል ከመሠረቱ እንመልከተው። ዳዊት ኢየሩሳሌምን አጠቃለው ዋና መኖሪያውና ከተማው እንዳደረገው ተመልክተናል። ኪራም ደግሞ የጢሮስ ንጉሥ በጽዮን ተራራ ላይ ቤቱን አሰርቶለታል። አስተዋላችሁ? ኪራም ማለትም የጢሮስ ንጉሥ በጽዮን ተራራ ላይ ቤቱን አሰርቶለታል። በመጨረሻም ዳዊት ታቦቱን ወደ ኢየሩሳሌም ከተማ አመጣ። አንድ ቀን ዳዊት በቤተ መንግሥቱ ተቀምጦ ሲያስብ ታቦቱን አስታወሰ። ምናልባት ያ ምሽት በኢየሩሳሌም ዝናብ የሚዘንብበት ወቅት ይሆናል። ሆኖም የእግዚአብሔር ታቦት በድንኳን መሆኑን አሰበ አስተዋለም። ከዚህም የተነሳ ለእግዚአብሔር ቤትን እሠራለሁ ሲል ወሰነ። ዳዊት ወገኖቼ ነቢዩ የነበረውን ናታንን ጠርቶ የልቡ ምኞት የሆነውን ሐሳብ እንዲህ ሲል አጫወተው፣ እኔ ከዝግባ በተሠራ ቤት ተቀምጫለሁ አለው። የእግዚአብሔር ታቦት ግን በመጋረጃ ውስጥ ነው ያለው። ስለዚህ ቤት ልሰራለት ወስኛለሁ፣ ምን ትመክረኛለህ አለው። ናታንም በልብህ እንዳሰብክ አድርግ፣ እግዚአብሔር ካንተ ጋራ ነው ሲል ድንገት የመጣለትን ሐሳብ ሰነዘረ። የዳዊት ሐሳብ ወገኖቼ ለናታን መልካም ነበር። ነገር ግን ናታን ከእግዚአብሔር ጋር ሳይማክር የሰጠው መልስ ስህተት ነበረበት። መቼም የናታን ስህተት ማንም ሊሳሳተው የሚችለው ነው። ናታን ለእግዚአብሔር ቤትን ከመስራት የተሻለ ነገር እሰማለሁ ብሎ አያስብም። ነገር ግን ስህተትን ሠራ። ዳዊት ቤተ መቅደስን ለመስራት አልፈቀደለትም። ከእግዚአብሔር የተሰጠው መልስ አንተ የደም ሰው ነህና ቤቴን አትሰራም የሚል ነበር። ሆኖም ቤተ መቅደሱን ሰለሞን ሠራው ከምንለው ይልቅ ዳዊት ሠራው ብንል ይቀለናል። አስተዋላችሁ? ቤተ መቅደሱን ሰለሞን ሠራው ከምንለው ይልቅ ዳዊት ሠራው ብንል ይቀለናል። ቤተ መቅደሱን ለመስራት መጀመሪያውኑ እቅድን ያወጣው ወዳጆቼ ዳዊት ነው። በዚህ ምሽት አበበ ምን አይነት ታሪክ ነው የሚነግረን ትሉኝ ይሆናል። አስፈላጊውን ቁሳቁስና ገንዘብ ወዳጆቼ እንዲሰባሰብ ያደረገው ዳዊት ነው። አስተዋላችሁ? አስፈላጊውን ቁሳቁስና ገንዘብ እንዲሰባሰብ ያደረገው ዳዊት ነው። ሰለሞን ያደረገው ነገር ቢኖር የዳዊትን ሐሳብና እቅድ በተግባር ላይ ማዋል ብቻ ነው። በቃ በዚያም ለሊት የእግዚአብሔር ቃል ወደ ናታን መጣ፣ እንዲህም አለው፦ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ የእስራኤልን ልጆች ከግብፅ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ እሄድ ነበር እንጂ በቤት ውስጥ አልተቀመጥኩምና አንተ የምኖርበትን ቤት አትሰራልኝም ሲለው እንመለከታለን። ከቁጥር 4 እስከ 6 ያለውን ስፍራ ይመለከቷል። እግዚአብሔር ወገኖቼ ናታንን አስተካከለው። ሂድና ለዳዊት እንዲህ በለው፣ ቤትን ልትሰራልኝ መነሳትህን አደንቃለሁ። ቤትን እንድትሰራልኝ ግን አልጠየቅኩም። ከሕዝቤም ውስጥ እንኳን ማንንም ቤቴን እንዲሰራልኝ አልጠየቅኩም። እግዚአብሔር ከሕዝቡ ጋር መገናኘትን የመረጠው በድንኳን ውስጥ ነበር። በሌላ አባባል እግዚአብሔር ራሱን ከሕዝቡ ጋር ነበር ያመሳሰለው። ለዚህም ነው ኢየሱስ ክርስቶስ ከሁለት ሺህ ዓመት በፊት መጥቶ የሰውን ሥጋ ለብሶ በመከራው ሁሉ የተካፈለው። ዮሐንስ ሲናገር ቃልም ሥጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ ይላል። ዮሐንስ ምዕራፍ 1 ቁጥር 14ን ይመለከቷል። እግዚአብሔር ከሰው ጋር ለመኖር ስለፈለገ ፍጹም ሰው ሆነ፣ ሥጋንም ለብሶ እንደኛ በመከራ በችግር በሐዘን በደስታ በረሃብና በጥማት በምድር ተመላለሰ። ዕዳችንንም ተሸክሞ ወደ ጎልጎታ አዘገመ። ለአንዴና ለመጨረሻም ሁሉን ስለኛ ሲል ከፈለ። እግዚአብሔር ወዳጆቼ ዘወትር ራሱን ከሰው ጋር አመሳስሎ በሕዝቡ መካከል መኖርን መርጧልና እግዚአብሔር ስለዚህ ድንቅ ቃሉና ሥራው የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ ምሽት ጥናታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ጌታ በረዳን መጠን ይዘንላችሁ እንቀርባለን። እስከዚያ ስለ አገልግሎታችን መጸለይን አትተው፣ ደብዳቤዎቻችሁ አይለዩን። በሰላም ሁኑ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።